እናሽተልኝ እንደምን ዋላችሁ? ይህ በቲኪ አካውንቲንግ ኤንድ ታክስ ሰርቪስስ በየሳምንቱ እሁድ በ860 AM የአየር ስርጭት የሚተላለፍ ሳምንታዊው የቲኪ ሾው ነው። የቲኪ ሾው ሁልጊዜ እሁድ ከ4 ተኩል እስከ 5 PM ከሰዓት በኋላ የሚቀርብ ሲሆን አላማው በየጊዜው የሚያጋጥሙን የታክስ ነክ ጉዳዮች ለማብራራት በአሜሪካ ላለን ኢትዮጵያውያን ከኑሯችን ጋራ የተያያዙና ለናውቃቸው የሚገቡንን ገንዘብ ነክ የሆኑ ወቅታዊ ኢንፎርሜሽንስ ለማሳወቅና ለማብራራት ሲሆን በተጨማሪም ከአድማጮች የሚቀርቡልን ጥያቄዎች የውይይት መስመር ፈጥረን ለመወያየት የሚተላለፍ ትምህርታዊ ስርጭት ወይም አገልግሎት ነው። አድማጮቻችን እንደምን ዋላችሁ? ተካከለ ሳሉ ነኝ። በዛሬ ፕሮግራማችን ስለ ኢንካም ታክስ እንነጋገራለን። ኢንካም ታክስ በኢትዮጵያ ምን ይመስላል? ኢንካም ታክስ በአሜሪካ ምን ይመስላል? ኢንካም ታክስ ስል ወደ ጠበብ ላረገው ነው። ከፔሮል የምናገኘው ማለት ከደሞዝ የምናገኘው ታክስ እንዴት ነው የሚቆረጠው? በዚህ ሀገር በኢትዮጵያ ሰፋርጌ ከታሪክ ጋር የተያያዘ እነግራችኋለሁ። እንዲሁም አንዳንድ በአሜሪካ ያሉ ታክሶች አሁን ምናያቸው ኢትዮጵያ ውስጥ ነበሩ አሉ ወይስ የሉም የሚል ደግሞ 3-4 ምሳሌዎች እነግራችኋለሁ። ዛሬ በተለይ በቲኬ አካውንቲንግ ኤንድ ታክስ ሰርቪስስ የሚዘጋጀው የቲኬ ሾው ሁለት ገጽታ አለው። አንደኛው እዚህ ጆርጂያ ላላችሁ ማለት እዚህ ሜትሮ አትላንታ ላላችሁ በ860 AM ከ4 ተኩል እስከ 5 እንደምታዳምጡ ይገባኛል። በተጨማሪ ደግሞ ዛሬ ኢንተርኔት ላይ ላይቭ እንሰማለን። ይህ ፕሮግራም የቲኬ ሾው ለማዳመጥ www.tktaxes.com ቲኬ ተካከለ ኢኒሻል ነው። tktaxes www.tktaxes.com ብትገቡ የቲኬ አካውንቲንግ ኤንድ ታክስ ሰርቪስስ ዌብፔጅ ታገኛላችሁ። በቀኛችሁ በኩል ማይክሮፎን አለ። ሊስን ላይቭ የሚል ነካ ስታደርጉት በቀጥታ ዛሬ የምናገረውን ትሰማላችሁ ማለት ነው። ፕሮግራሙ ከጨረስ በኋላ ደግሞ ቲኬ ሾው የሚል ከነካችሁ በኋላ አርካይቭስ የሚል አለ። ባለፈው ሁለት ሳምንት የተናገርኩትን እዚያ ላይ አስቀምጨዋለሁ። እንደገና ለመስማት ትችላላችሁ ማለት ነው። እንግዲህ በኮምፒውተር ለመስማት የምትችሉ በኮምፒውተር መኩልና የሚሰማችሁን ግለጹልን። ዛሬ የምናገረውን አርስት አጠር አረገውና ከእናንተ ፊድባክ ከእናንተ ኢንፎርሜሽን ፈልጋለሁ። አንደኛ ፕሮግራሙ እንዴት ታይታላችሁ? ሊነሳላችሁ የምትፈልጉት አርስት ካለ ደውሉልን። ቁጥራችን ልንገራችሁ 404-355-8699 ነው። 404-355-8699 ነው። ደውልልን። ምክንያቱም እኔ ብቻ ተናግሬ መፍትሄ ለማግኘት ስለማልችል ከእናንተ ጋር ውይይት በጣም ጠቃሚ ነው። አንደኛ ቶፒኩ አርእስቱ እየሰፋ እንዲመጣም ያደርገናል። ሌላው ደግሞ ህዝባችን የሚፈልገውን ነገር ማድረግ ስለምንፈልግ ነው። እንግዲህ እስክትዘጋጁ ድረስ ዛሬ የማቀርበው ዘፋኝ ተሰማ ካሳ ነው። ካሳ ተሰማ ማለት ነው። እስቲ የመጀመሪያውን ዘፈን እናዳምጥ።
Satina amita bezabbi Satina utetri banji Satina alkerem udere Satina armas fikrinji Satina ganchi mudedi zoni Satina lipinchana wezo Satina fikrish ke sonotini Satina lipina nazezo Satina wiramdalegre Satina menunallo bulo ሳቴናው ሳይወዱ መታመት ሳቴናው በፍቅር ተጥሎ ሳቴናው መንፈስ የምናወዘ ሳቴናም ልቤን ስብርሳ ሳቴናው ብራሴ ተጭኖ ሳቴናው የፍቅር ሻብዛ ሳቴና ፍቅርን የወረሱት ሳቴናው መውደድን ተገፎ ሳቴናው አንጀቱ ሲካተል ሳቴናው ይቀመጣል አርጎ ሳቴናው የሰው ጉም ጉም ሳቴናው ፋሚታው ምንድን ነው ሳቴናው አሪፌ ልቀመጥ ሳቴናው ፍቅሬ ጋራ ነው ሳቴናው ሐሜታ ጉም ጉም ሳቴናው በኔ ላይ ተስፋፋ ሳቴናው መቁረጥ ሊጀምር ነው ሳቴናው ልቤ ፍቅሩን ተስፋ ሳቴናው ልም ያለ ጫካ ሳቴናው ልም ያለ ዱር ሳቴናው ሲነጋገር ያድራል ሳቴናው ከሙዜሩ ጋር ሳቴናው እንኳን ባለንጀራ ሳቴናው ልባ ይታመነ ሳቴናው ማለቷ ሳቴናው መታመን ወንጀለ ሳቴናው ውስጥ የጠየቁልኝ ሳቴናው ምኗን ነው ምኗን ነው ሳቴናው ምኗን ነው ምኗን ነው ሳቴናው ምኗን ነው ምኗን ነው።
እሺ፣ በመግቢያው እንደነገርኳችሁ እንግዲህ በሬዲዮ ለማዳመጥ የማትችሉ ካላችሁ ማለት ጥሩ የማይሰማችሁ ከሆነ በኢንተርኔት www.tktaxes.com ብትሄዱ በቀኝ በኩል ሊስን ላይቭ የሚል አለ። የሚናገረውን በቀጥታ ለመስማት ትችላላችሁ። በተጨማሪም ደግሞ ያለፈው ፕሮግራም ለመስማት ከፈለጋችሁ ቲኬ ሾው የሚል ክሊክ ካደረጋችሁ በኋላ አርካይቭስ የሚል ይመጣል። ከዚህ በኋላ ቀን አለው። ቀኑን በምትነኩበት ጊዜ ባለፉት ሁለት ሳምንት ያደረግናቸው ፕሮግራሞች ያስገብተናል። ለሚመጣው እንግዲህ በእሁድ ማዘጋጀውን ፕሮግራም በሴም ዊክ በአንድ ቀን ባይሆን በሶስት ፓራት ቀን እዚያው አፕሎድ ስለማድረገው ሁልጊዜ ልትሰሙት ነው። ብዙ ጥያቄ ከአድማጮች የሚቀርብልን ምንድን ነው፣ 30 ደቂቃው በጣም አነስተኛ ናት፣ ወደ አንድ ሰዓት ቢሆን በጣም ጥሩ ነበር፣ ብዙም ለመወያየት እንችላለን የሚል ጥያቄ በብዙ በተለይ ከአውት ኦፍ ስቴትም ብዙ ደርሶናል። ለማድረግ ቀላል ነው። አንድ ሰዓት ለማድረግ እንችላለን፣ ግን ክፍያዋ ማን ይችላታል ነው። ቲኬ ብቻው አይችለውም። ስለዚህ የህዝብ ድጋፍ ካገኘን ከ30 ደቂቃ ወደ አንድ ሰዓት ለማዛወር እንችላለን። አንድ ሰዓት በምናደርግበት ጊዜ ግን ብዙ ውይይትም ለማድረግ እንችላለን፣ ብዙ እንግዶች ለማምጣት እንችላለን፣ ብዙ አርዕስቶች ለመወያየት እንችላለን፣ ጥያቄና መልስም ለማድረግ ይቻላል ማለት ነው። ይህ ጊዜና ገንዘብ ይጠይቃል። ስለዚህ ለወደፊቱ የምንወያይበት አርዕስት ይሆናል ማለት ነው። በዛሬ ቀን የምናገረው ሶስት ነገሮች ናቸው። በመጀመሪያ ስለ ኢንካም ታክስ፣ በተለይ ደግሞ ስለ ፔሮል ታክስ ብዙን ጊዜ ሊገባን ስለማይችል በኢትዮጵያዊ አይን ያየሁ እንደሆነ እዚህ ያለው ታክስ በጣም ይለያያል። ተመሳሳይ ጠባይ አላቸው። የ2005 ሌተስት የሆነውን የኢትዮጵያ መንግስት ያወጣውን ኢንካም ታክስ አይቼዋለሁ። ከዚህ ሀገር ጋር ይመጣጠናል። እንግዲህ አከፋፈሉና ሁኔታው ግን ይለያያል። ኢንካም ታክስ ማለት ምናት ነው? አንድ ሰው ሰርቶ ከሚያገኘው ገንዘብ ለጥሮታ ሳይሆን ግብር ይከፍላል። ግብሩ ኢንካም እንለዋለን፣ ኢንካም ታክስ ይባላል። በእኛ ሀገር የሀገር ውስጥ ገቢ ነው የሚወስደው። እዚህ ሀገር ደግሞ በኢንተርናል ሬቨኒው ሰርቪስ የሀገር ውስጥ ገቢ ማለት ነው ነገሩ ይወስደዋል ማለት ነው። ሰብስቦ እንግዲህ ለተለያዩ ድርጅቶች፣ ለተለያዩ የመንግስት መዋቅሮች ያከፋፍላል ማለት ነው። በጣም ልዩነት ያለው ኢትዮጵያ ውስጥ በፐርሰንቴጅ ነው። ለምሳሌ ያህል 500 ብር በወር የሚያገኝ ሰው 35 ብር ታክስ ይከፍላል። ያገባም ቢሆን 35 ነው፣ ልጆችም ቢኖሩት 35 ነው። ብዙ ዲፔንደንትም ይኖሩት አይኖሩት ለውጥ የለውም። ሁሉም ሰው ኢትዮጵያ ውስጥ ያለ በአገሩ ደንብ መሰረት ኢኳል ይከፍላል። ክፍያውም በፐርሰንቴጅ ነው። 10% የሚከፍሉ አሉን ኢትዮጵያ ውስጥ አሁን ማለት ነው። 15 አሉን፣ 20 አሉን፣ 25 አሉን፣ 30 አሉን፣ 35 እንደዚህ ሀገር ማለት ነው። የክፍያው አካሄድ ብቻ ነው የሚለየው እንጂ ሬቱ ተመሳሳይ ነው። በተለይ በቢዝነስ ኢንካም ታክስ አሜሪካና ኢትዮጵያ ይመሳሰላሉ። ተመሳሳይ ሬት ነው ያላቸው፣ ወደ 35% ይሆናል ማለት ነው። እሺ ዲቴይሉን አልገባም፣ ነገሩ ምን ለማድረግ ነው። ኢትዮጵያ ውስጥ ደመወዝተኛው ሁሉም ሰው የሚከፍለው በቤተሰቡ ብዛትና በቤተሰቡ ማነስ ሳይሆን ለእያንዳንዱ ተመሳሳይ ይሆናል ማለት ነው። የአሜሪካ ግን እንደ ግለሰቡ የቤተሰብ ቁጥር ይለያል ማለት ነው። ለምሳሌ ያህል ሲንግል ያላገባ ማለት ነው ዲፔንደንት ሳይኖረው 500 ብር ቢያገኝ በሳምንት 62 ብር ይከፍላል። ሲንግል ሰው ሆኖ ግን አንድ ልጅ ቢኖረው 51 ብር ይከፍላል። ሲንግል ሆኖ ሁለት ልጆች ቢኖሩት 40 ይከፍላል። እየቀነሰ እንደሚሄድ ነው። እኛ ሀገር ቢሆን ግን አንድ ወር ብቻ ነበር የሚከፍለው ማለት ነው። እንደገና ልግለጻት፣ እዚህ ሀገር ሲንግል ከሆነ ብቻው ከሆነ የሚከፍለው ብዙ ነው። አንድ ዲፔንደንት ካለው ደግሞ ይቀንሳል። በቤተሰቡ ብዛት ነው የተሰራው። ለምሳሌ እንደገና ብንሄድ በሜሪድ ቢሆን ልጆች ከሌሉት 37 ብር ነው የሚከፍለው። አንድ ልጅ ካለው 28 ይከፍላል። ሁለት ልጆች ካሉት 21 ብር ይከፍላል። ከዚያ በኋላ ሶስት ልጆች ካሉት 14 ብር ይከፍላል። አራት ልጆች ካሉት 7 ብር ይከፍላል። ከዚያ በኋላ 8 ካሉት፣ 9 ካሉት፣ 10 ካሉት 5 ሳንቲምም አይከፍልም። ይህ እንግዲህ ከደሞዝ የሚቆረጠው ገንዘብ ነው ለማለት ነው። ስለዚህ እነዚህ ሁለቱ ያገቡና ያላገቡ 500 ብር ብናያቸው፣ ልጅ ከሌላቸው ሜሪድ ከሆኑ 37 ነው የሚከፍሉት፣ አነስተኛ ይሆናል ማለት ነው። ሲንግል ከሆነ ሰውየው ሜሪድ ያልሆነ ግን 62 ይከፍላል። ስለዚህ እዚህ ሀገር የምንከፍለው እንደ ቤተሰባችን ብዛት ነው። የቤተሰባችንን ብዛት የምናስቀምጠው እኛ ራሳችን ነን። ኩባንያው መጥቶ አያጣራም። ይህም W-4 የሚባል ፌዴራላዊ ፎርም አለ። ስንቀጠር መጀመሪያ ይሰጡናል፣ ስማችን ሞላለን፣ ሶሻል ሴኪሪቲ እናስገባለን፣ አድራሻችን እናስገባለን፣ ምን ያህል ልጆች እንዳሉንና ሲንግል ወይም ሜሪድ እንደሆን ራሳችን እንደምንጽፈው በምናስቀምጠው ይቆረጣል ማለት ነው። ብንሳሳት ችግር የለውም፣ ቢካዝ በአመቱ መጨረሻ ታክስ ሪተርን ፋይል ስናደርግ ስህተቱ ራሱን ያርማል። ልጆች የሌሉን ልጆች አሉን ብለን ጥቂት ብንከፍል ታክስ ሪተርኑ ሲዘጋጅ ልጆች ስለሌሉ ለመቅረብ ስለማይችሉ ሶሻል ሴኪሪቲ ማሳየት አለብን። ሶሻል ሴኪሪቲ በምናሳይበት ጊዜ የማን ልጅ መሆኑን አባትና እናቱ እዚያው ያሳያል። ስለዚህ ለመዋሸት ስለማይቻል የአመቱ ውሸት በመጨረሻው ሶልቭ ይሆናል ማለት ነው። እንዲሁም መቀነስ፣ አነስተኛ መክፈል ከነበረብን ሳናውቀው ብዙ ምንከፍል ከሆነ ደግሞ ታክስ ሪፋንዳችን ላይ በመጨረሻ ይመለሳል ማለት ነው። ስለዚህ ምን ለማለት ነው? ብዙዎቻችን እኔ ታክስ የምከፍለው በጣም ብዙ ነው የምንል አለኝ። መልሱ ግን ሁኔታውን ካየን ብቻ ነው የምናውቀው። ብዙዎቻችን የሚቆረጡት በሙሉ ታክስ መሆናቸው ነው የሚታየን። ታክስ አንድ ብቻ ነው፣ ኢንካም ታክስ የሚለው ነው። ሶሻል ሴኪሪቲ እና ሜዲኬር 6.2 እና 1.45 ምንከፍለው የእኛ ሶሻል ሴኪሪቲ የእኛ ገንዘባችን ስላልሆነ ታክስ አይደለም። ስለዚህ ኢንካም ታክስ የምንላት ያቺ ኢንካም ታክስ የምትለውን ፓርት ነው እንጂ በሙሉ የሚወስዱትን አይደለም። ሺህ ብር የሚወስድ ሰውዬ ዜሮ ኢንካም ታክስ ሊከፍል ይችላል። ሶሻል ሴኪሪቲ እና ሜዲኬር ግን 153 መክፈል ይኖርበታል። ይሄ ግዳጅ ነው። ሶሻል ሴኪሪቲ ኦፕሽን አይደለም፣ ግዳጅ ነው። ማንም ሰው መክፈል ያለበት ነው። ስለዚህ ብዙ ከፍለናል የምንለው ታክስ ሪተርኑ ላይ ነው የምናየው። ሲመለስልን አዎ ብዙ እንደከፈል ለማወቅ እንችላለን። ዝም ብለን ግን በደፈናው ከእኔ ብዙ ይቆርጥልኛል ለማለት አይቻልም። ምክንያቱም ሁኔታውን ካየን በኋላ ነው የምናደርገው። እስቲ እንደገና ተመልሼ እስክመጣ ሌላ ጥሩ ዘፈን ላሰማችሁ። Thank you.
ነበረት ግን ከጊዜው አንጻር ትንቆረጥ አርጋታለሁ። ሌላው ምንግራቹ አንዳንድ ታክሶች እዚህ አሉን፣ ብዙ ናቸው፣ በጣም ብዙ ናቸው። ሁሉም ለመግለጽ አንችልም፣ ምክንያቱም ሰዓትም የሚበቃን አይመስለኝም። ኢትዮጵያ እንኳን ራሱ ስናየው በጣም ብዙ ፔጅ ነው፣ ብዙ ታክሶች እንዳሉ ነው። እዚህ ያሉ ታክሶች እኛ ጋርም አሉ፣ ግን ልዩነት አላቸው። ለምሳሌ ያህል 45 ዓመት በፊት ኢትዮጵያ ውስጥ ሴልስ ታክስ ነበር? አዎ ነበር። እኔ የመጀመሪያ ሃይ ስኩሌ በ65 ዓመተ ምህረት ነው የጀመርኩት፣ በነጮች ማለት ነው። ሃይ ስኩሌ የተማርኩበት ሴልስ ታክስ የሚል ኢንቮይስ በማየታችን መምህሬ ሂድና ሴልስ ታክስ እንዴት እንደምቆረጥ ይብሎኝ አይቻለሁ። ቴምቢር ነው የምናጣበቀው ኢትዮጵያ ውስጥ። ምን ማለት ነው? የአስር ብር እቃ ከተሸጠ የአንድ ሳንቲም ቴምቢር ነበር የምንለጥፈው ይመስለኛል። አሁኖችም ጊዜ ሆኗል። ቴምቢሯ ሴልስ ታክስ ናት። ሴልስ ታክስ ኢትዮጵያ ውስጥ የሚታየው የነበረ እቃ ስንለዋወጥ ብቻ ነው። ለምሳሌ በሬ በሚሸጥበት ጊዜ ይከፈላል ሴልስ ታክስ። ረሲት ደረሰኝ በምናስቀምጥበት ጊዜ 20 ብር ከሆነ 2 ሳንቲም ነበር ይመስለኛል። አላስታውሰውም፣ ቆይቷል። አሁን 40 ዓመቱ ነው ነገሩ። ግን ሴልስ ታክስ እንደነበረ ነው። እዚህ ሀገር ሴልስ ታክስ ለብዙ ነገር ነው የምንከፍለው። ለምግብም እንከፍላለን፣ ለእቃም እንከፍላለን። አንዳንዴም እዚህ ጆርጂያ በተለይ ሰርቪስ ኢንዱስትሪ እንዲያውም ታክስ ለማይከፈል ታክስ ለማስከፈል እያሰቡ ናቸው። ኢንከም ታክሱን 6% ያለውን ኢንከም ታክስ ቶታሊ አጥፍተው ጆርጂያ እንደ ፍሎሪዳ እና እንደ ቴክሳስ ወይም ደግሞ እንደ ላስ ቬጋስ እና አንዳንድ ስቴቶች የስቴት ኢንካም ታክሱን በማጥፋት ሴልስ ታክስ ላይ ሊጨምሩ እያሰቡ ናቸው። ነገሩ እኛን ይወዳናል፣ ምክንያቱም በጣም ጥቂት ደሞዝ ወይም ገቢ ያለን ሰዎች ሁልጊዜ በምንገዛበት ጊዜ ልንከፍልበት ነው ማለት ነው። አሁን ምግብ በጣም ዝቅተኛ ታክስ ነበር የሚከፈለው። አሁን ግን ምንድን ነው የሚሉት ያሉ እንደ ሌላው ይከፈል 8%። ፎልቲን ካውንቲ ከሆናችሁ 8% ይሆናል። ዲካፕ ካውንቲ ከሆናችሁ 7% ይሆናል። ካፕ ካውንቲ ከሆናችሁ ወደ 6-7%። አሁን ካፕ ካውንቲም ለመጨመር እያሰቡ ናቸው። ምን ለማለት ነው? እዚህ የኮንትሮሉ ጉዳይ ኮንትሮል ለማድረግ ችሎታ ስላለ ብዙ ነገሮች ሴልስ ታክስ ይከፈልባቸዋል። እኛ አገር ግን ሬጅስተር የሚባል ነገር አልነበረም። ብዙ ሰው ደግሞ ደረሰኝም አይጽፍም፣ ደረሰኝም ህጋዊ ነው ብሎ እንደ ህግ እንትን ብሎ አይጻፍም ነበር። ግን ሴልስ ታክስ ድሮም እንደነበረ ነው፣ አዲስ እንዳልሆነ ነው የምነግራችሁ ያለው። አድቮለረም ታክስ አለን። አድቮለረም ታክስ እዚህ ካውንቲ ነው የሚቆጣጠረው። ለምሳሌ መኪና በምንገዛበት ጊዜ ወይም ቁጥር ያስፈልገዋል። ቁጥሩ በሚሰጠን ጊዜ አድቮለረም እንከፍልበታለን። በየአመቱ ነው የምንከፍለው። እዚህ ጆርጂያ በተለይ የመኪና ቁጥር የምንቀይረው በማንት በተወለድንበት ወር ነው። በየአመቱ እንከፍላለን። ኢትዮጵያም ከድሮ አስይዞ ነበረ። ካውንቲ የለንም። ኢትዮጵያ አድቮለረም የሚቆጣጠረው የነበረው ማዘጋጃ ቤት ነበረ ማለት ነው። ለዚህ ነው በኢትዮጵያ ውስጥ አሁን እንኳን አላውቀውም፣ ከወጣው ብዙ ጊዜ ነው፣ ስሙ ምን እንደሚጻፍም አላውቅም። ድሮ ግን በዋና ከተማ ነበር የሚጻፈው። መቀሌ ወይም አዲስ አበባ ወይም በዋና ከተማ ይጻፍና ታርጋው እዚያ ይታደሳል ማለት ነው። That was ad valorem tax ማለት ነው። እዚህ ሀገር ካውንቲው ይቆጣጠራል። ለነገሩ አሜሪካ ውስጥ ንብረት በተመለከተ የሚቆጣጠረው ካውንቲው ነው። እኛ ሀገር ደግሞ ማዘጋጃ ቤት ይሆናል ማለት ነው። ማዘጋጃ ቤቱ ጠቅላይ ግዛት ያለው ማለት ነው። ሁሉም ሴንትራላይዝ ስለሆነ ጠቅላይ ግዛት ያለው የሌሎች ማዘጋጃ ቤቶች የበላይ ነው ማለት ነው። እሺ። እነዚህ ታክሲዎች ታክሶች ነበር ማለት ሌሎችም ነበሩ ብዙዎች ናቸው። ምንም መጥቀሱ አሁን እንኳን አስፈላጊ መስሎ አይታየኝም። እዚህ ላይ ስለ ታክስ ትንሽ ጋፕ ላርገውና ቢዝነሶች ያላችሁ በተለይ ኮርፖሬሽን የሆናችሁ C1120C ወይም ደግሞ 1120S ኮርፖሬሽን ነው ምለው ያለው ሶ ፕሮፕራይተርሺፕ እና ፓርትነርሺፕ አይደለም ምለው ያለው የታክስ ዴድላይናችሁ ማክሰኞ በ15 ነው። እስከ ኩለሊ ድረስ ይሰራል። ምናልባት አንዳንዶቻችሁን ብዘገዩ ካላችሁ 24 ሰዓት የሚሰራ ፖስታ ቤት እዚህ ሴንትራል አቬኑ አለን ለማድረስ ይችላላችሁ። ምናልባት አንዳንድ ፖስታዎች ለምሳሌ ባኬት ፋር ሮድ ላይ ያለው እስከ 8 ይቆያል። በ15 ዴድላይናችሁ ነው። ቢዝነስ ነው ምለው ያለው ቢዝነስ ደግሞ ኮርፖሬሽን ብቻ መሆን አለባችሁ። ፓርትነርሺፕ ሶ ፕሮፕራይተርሺፕ እንደ ግል April 18 ነው ዴድላይናችሁ። አሁን ሁለት ቀን ነው የቀረን። ምናልባት አንዳንዶቻችሁ ሰኞ መጣችሁ አካውንታንቱን ልታስቸግሩ ትችላላችሁ። ግን ብዙ እኮ ችግር የለውም። የጊዜ እጥረት ካላችሁ፣ የማዘጋጀት ችግር ካላችሁ ኤክስቴንሽን ለመጠየቅ ትችላላችሁ። ኤክስቴንሽኑ አንደኛ በጣም ቀላል ነው። ኤክስቴንሽኑ ላይ ምንም ለምን እንደዘገያችሁ መጻፍ የለባችሁም። ማህተም ወይም ደግሞ ሲግኔቸር አያስፈልገውም፣ ፊርማ አያስፈልገውም። ይህን ኤክስቴንሽን ከላካችሁ IRS ደርሶናል ብሎ መልስ አይሰጣችሁም። ስለዚህ ከላካችሁት ግን ደርሷል ማለት ነው። መያዝ ያለባችሁ ፎቶኮፒ ማድረግ ይኖርባችኋል። በዚህ አርገነዋል ለማለት ነው። አንዳንዴ ከቻላችሁ ፖስታ ቤቱ ደረሰኝ ጥሩ ነው መያዝ ትችላላችሁ። አሁን የሚበዙት ፖስታ ቤቶች በመሽን ስለሚሰሩ ማታም ብታረጉት ይደርሳል ማለት ነው። ረሲት ይሰጣችኋል። ረሲቱ ላይ ሰዓትም ይጽፋል ቀንም ይጽፋል። ሶ ጥሩ ነው ማለት ነው። IRS የሚልክላችሁ ኤክስቴንሽኑ ያልተቀበለ እንደሆነ ነው። እዚህ ጋር ንግባባ። IRS ኤክስቴንሽኑን ተቀብየዋለሁ ብሎ አይልክም። ካላከ ለምን አላከም ብላችሁ አትጨነቁ። የሚልከው የተጻፈው ኤክስቴንሽን አንቀበልም ካለ ነው። ይሄም ብዙ ጊዜ አያጋጥምም። ሌላው ፎርሙ አስቸጋሪም አይደለም። በተለይ አሁን አንድ ወረቀት ላይ ስላረጉት ሁሉም 1120ም ይሆናችሁ 1120S ይሆናችሁ ባንዴ ለመላክ ይችላልላችሁ። ማክሰኞ ስከላካችሁ ድረስ ዴድላይኑን እንዳሟላችሁ ነው። ወደ 6 ወር ገደማ ይሰጣችኋል። ከዚያ በኋላ የሚሞላውን ታክሲ ተንድ ሞላላችሁ ማለት ነው። እዚህ ጋር ግን እንድንገልጽ ምን ፈልገው በተለይ 1120 የሆናችሁ ኮርፖሬሽን ሲ የሆናችሁ ገቢ ካላችሁ ከወጪ ቀሪ ካላችሁ እዚያው የሚከፈል ታክስ ስላለው ታክሱን መክፈል ይኖርባችኋል ማለት መላክ ይኖርባችኋል። ኤክስቴንሽን ከታክስ ክፍያ ነፃ እንደማያደርጋችሁ ነው የምናገረው ያለን። ለምሳሌ ያህል ABC ካምፓኒ በዚሁ ዓመት 2000 ብር ገቢ ቢያደርግ ከወጪ ቀሪ ማለት ቢያሳይ 2000 ኢንካም አለው ይባላል። ታክስብል ኢንካም ነው። 150፣ 200፣ 300 ታክስ የምትከፍሉ ከሆነ ከኤክስቴንሽኑ ጋር መላክ እንዳለበት ነው። እስከሆናችሁ ግን የሚከፈል ነገርም የለውም። በፐርሰናላችሁ ነው የሚገባው። ጥያቄ ካላችሁ በቲኬ አካውንቲንግ ኤንድ ታክስ ሰርቪስስ 4043151510 ደውሉ ይችላላችሁ። እንዲሁም ስቴሽኑ ለመደወል ይችላላችሁ። ጊዜ እንኳን እያጠረን ነው። እስቲ እንግዲህ ሌላ ደግሞ አስተያየት ሰጣችኋለሁ። ለጊዜው ደግሞ ትንሽ እንዳትሰለችሁ ሌላ ሙዚቃ ልጨምርላችሁ። Thank you.
ፀሐዩ ሞልቶ ይፈሳል ወይ ለብቱ ካኒ ምን በልሜ መጣሽ ተናይዶልሽ ወይ ምን በልሜ መጣሽ ተናይዶልሽም ወይ አባይን ተሻግሮ አባይ አለ ወይ ወርቶ ካኒ ሞትናመ ሌት አንዳይሩል ወይ ሞትና መለት ምንኩላረገው የውም ቦት ይሻላል ቁርጡ የታወቀ ሞት ከኔ ቁርጡ የታወቀው ቁርጡ የታወቀው ቁርጡ የታወቀው ቁርጡ የታወቀው መሄዶን ሲጂ ለማናገራሽ ብርቱ ካኒ በፍቅርሽ ተይዤ ስርድ ያየሽኝ በፍቅርሽ ተይዤ ስርድ ያየሽኝ።
እንግዲህ ፕሮግራማችን ወደ ማለቁ ገደማ ነው፣ ምልክት እያሳየ ነው። ምናልባት አንዳንድ ሰዎች መጀመሪያ ስራው ስትጀምሩ ሲንግል ኖራችሁ ይሆናል። አሁን ያገባችሁ ካላችሁ ስታተሳችሁን W4 እና G4 በመሙላት ልትቀይሩ ትችላላችሁ። W4 እና G4 የትም ቦታ ይገኛል። መስሪያ ቤታችሁ ይህ ስትሰጡ ለሂሳብ ክፍል ነው የምትሰጡት። ዩዥዋሊ ሂሳብ ክፍል ባላችሁበት መስሪያ ቤት ላይኖር ይችላል። ሄድ ኦፊሱ ግን ለማኔጀሮች ወይም ደግሞ ሌሎች በሚሰጡበት ጊዜ ያስተላልፉት ማለት ነው። W4 እና G4 በፈለግነው ሰዓት ለማስተካከል እንችላለን። አንዴ የገባው አይቀየርም የሚል ነገር የለውም። G4 በራሪ ፎርም ነው። G4 በየጊዜው ለመቀየር ይቻላል። አንዳንድ ጊዜ ስራ የጀመራችሁት ሳታገቡ ብቻ ሳይሆን ልጆች ሳትወልድም ሊሆን ይችላል። ልጆች በምትወልድበት ጊዜ ዲዳክሽናችሁ በጣም ብዙ ስለሚሆን ከወለዳችሁ በኋላ እንደገና W4 እና G4 ለመቀየር እንደምትችሉ ነው። እንግዲህ በሚቀጥለው ሳምንት እስክንገናኝ ያለፈውን ፕሮግራሞቻችንን www.tktaxes.com ብላችሁ በመግባት በኢንተርኔት ሰሙ ትችላላችሁ። በሚቀጥለው ሳምንት በተመሳሳይ ፕሮግራም እስክንገናኝ ወንድማችሁ ተካ ከለለ ሳሉ ነኝ። ደህና ሁኑልኝ። ¶¶